ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ህዳር 14 2016 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ያደረጉት የሰላም ድርድር ሂደት ለህዝብ በይፋ እንዲገለጽ የህዝብ እንደራሴዎች ጠይቀዋል።
መንግስታችንም ሆነ የኦሮሞ ነጻነት ሰራዊት እየተደራደረ ያለው በህዝብ ላይ አይደለም። ስለዚህ ያልተስማሙባቸው ነጥቦች ናቸው።
በአሜሪካ ድምፅ አስተያየታቸውን ከሰጡ የህዝብ እንደራሴዎች መካከል ያንደኛውን ነው በጨረፍታ ያስደምጥናችሁ። ሙሉ ጉዳዩ በምሽቱ ተካቷል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ዛሬ ምሽት ይሰማሉ። ሳስተናግዳችሁ ማመሻው ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማረ አብሮኝ ይቆያል። የዕለቱ ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎችን ለእናንተ እናሰማለን። ደረጀ ደስታ ይጠብቃችኋል።
ጤና ይስጥልን። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በእስራኤልና ሐማስ መካከል ለአራት ቀናት የሚቆየው የተኩስ ፍታ ስምምነት ዛሬ አርብ ተግባራዊ መሆን ጀምሯል። ሶማሊያ ውስጥ በደረሰው ከፍተኛ የጎርፍ መጥለቅለቅ 1.7 ሚሊዮን የሚሆኑ ሰዎች ያስቸኳይ ጊዜ እርዳታ ያስፈልጋቸዋል። የኬንያ መንግስት 35 የመንግስት ኩባንያዎችን ወደ ግል ይዞታነት ለመቀየር መዘጋጀቱን አስተዋቀ የሚሉትና ሌሎችም ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በእስራኤልና በሐማስ መካከል ለአራት ቀናት የሚቆየው የተኩስ ፍታ ስምምነት ዛሬ አርብ ተግባራዊ መሆን ጀምሯል። ከወር በላይ ለወሰደው ግጭት ፍታ ይሰጣል የተባለው ይህ ስምምነት በሐማስ ታጣቂዎች የታገቱትና በእስራኤል ታስረው ያሉት ፍልስጤማውያን የሚፈቱበትን አካሄድ አስቀምጧል። በእስራኤል የቦምብ ድብደባና መሰረታዊ አቅርቦቶች እጥረት ለደረሰባቸው 2.3 ሚሊዮን የጋዛ ነዋሪዎችም ሰብአዊ እርዳታን ለማድረስ ያስችላል ተብሏል። የእስራኤል ጦር ከቀያቸው የተፈናቀሉ ፍልስጤማውያን አሁንም ወደ ተወሰኑ አካባቢዎች እንዳይመለሱ ማስጠንቀቁን ቀጥሏል። በካታር በዩናይትድ ስቴትስ እና በግብጽ ሸምጋይነት የተካሄደው የተኩስ ፍታ ስምምነቱ ግጭቱ ውሎ አድሮ እንዲቆም የተስፋ ጭላንጭል እንደሚሰጥ ተጠቁሟል። የእስራኤል መሪዎች ግን አስፈላጊ ሆኖ ከተገኘ በጋዛ የሐማስ ታጣቂዎች ላይ እንሰነዝረዋለን ያሉትን ጥቃት ለመቀጠል ዝግጁ እንደሆኑ አስታውቀዋል። የተኩስ ፍታ ስምምነቱ ተግባር ላይ እንደዋለ ከተገለጸበት ዛሬ አርብ ከማለዳው 1 ሰዓት ጀምሮ ምንም አይነት የተኩስ ድምጽ እንዳልተሰማ የአሶሺየትድ ፕሬስ ዘገባ አመልክቷል። ከታጋቾቹ የተወሰኑት በዛሬው ዕለት መለቀቃቸውን ተመልክቷል። የግብጹ ፕሬዝዳንት አብደል ፋታ አልሲሲ በእስራኤልና በሐማስ መካከል የተደረሰውን የተኩስ አቁም ስምምነት ትናንት ሐሙስ በሰጡት መግለጫ አድንቀው የፍልስጤማውያን መፈናቀል ግን ቀይ መስመር ነው ብለዋል። ፕሬዝዳንት አልሲሲ ካይሮ ውስጥ በሺዎች የሚቆጠሩት በተሳተፉበት የፍልስጤማውያን ጉባኤው ላይ ባሰሙት ንግግር ከዩናይትድ ስቴትስና ከካታር ወንድሞቻችን ጋር በጋራ የተደረጉት የግብጻውያን ጥረቶች የሰብአዊ ተኩስ አቁሙ ስምምነቱን አጎናጽፈዋል ሲሉ ተደምጠዋል። አልሲሲ የተደረሰበትን ስምምነት ያወደሱ ቢሆንም የፍልስጤም ስደተኞች ወደ ግብጽ ምድር እንዲጎርፉ ለማድረግ ፈቃደኛ አለመሆናቸውን በድጋሚ ተናግረዋል። ኤልሲሲ በነግግራቸው ግብጽ ለኛ መፈናቀል ቀይ መስመር ነው የምትለው ለዚህ ነው፣ አንቀበለውም ወይም እንዲሆንም አንፈቅድም ብለዋል። ግብጽ ፍልስጤማውያን ወደ ግብጽ መውጣታቸው የፍልስጤምን የግዛት ጥያቄ ውድቅ ያደርጋል፣ የግብጽን ደህንነትና ኢኮኖሚም አደጋ ላይ ይጥላል ብላ ትፈራለች። መካከለኛው ሶማሊያ ውስጥ በደረሰው ከፍተኛ የጎርፍ መጥለቅለቅ 1.7 ሚሊዮን የሚሆኑ ሶማሊያውያን ያስቸኳይ ጊዜ እርዳታ እንደሚያስፈልጋቸው ተገለጸ። በለድዌን ከተማና በአካባቢው ከባድ ዝናብ ያስከተለው ጎርፍ ብዙ ሰው ያፈናቀለ ሲሆን አደጋው ቀደም ሲል ተፈናቅለው ችግር ላይ በነበሩ ላይም ከፍተኛ ጉዳት ማድረሱ ታውቋል። አንድ የሶማሊያ አደጋ አመራር ከፍተኛ ባለስልጣን አደጋው 53 ሰዎች መግደሉን ለአሶሲየትድ ፕሬስ ገልጸዋል። ቀውሱ በመላ ሶማሊያ እንደሚስተዋልና ወደ አውሮፕላን ማረፊያ የሚወስደውን ጨምሮ የዋና ከተማይቱን አውራ መንገዶች ሳይቀር መጥለቅለቃቸው ተነግሯል። ሶማሊያ ጎረቤቶቿን ኢትዮጵያና ኬንያን ጨምሮ ከቆዩበት የተራዘመ ድርቅ ለማገገም እየታገለች ቢሆንም የምግብ ዋስትና እጦትና የተፈናቀሉ ሰዎች ቁጥር እየጨመረ መምጣቱ ተጠቅሷል። ምስራቅ አፍሪካ ውስጥ ሰሞኑን ጎርፍ ያፈናቀለው ሰው ቁጥር ከ3 ሚሊዮን መብለጡን የነፍስ አድን ኮሚቴው ሻሽዋት ሳራፍ ተቆመው ሶማሊያ ውስጥ 1 ሚሊዮን ተኩል ሄክታር ማሳ ተጥለቅልቋል ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኬንያ መንግስት 35 የመንግስት ኩባንያዎችን ወደ ግል ይዞታ ለማዛወር መዘጋጀቱን አስታወቀ። ፕሬዚደንት ዊሊያም ሩቶ ባለፈው ወር የመንግስት ቢሮክራሲን ለመቀነስ በሚል ያወጡትን ህግ አስመልክተው ትናንት አሙስ ሲናገሩ በዝርዝር ባይጠሯቸውም የተጨማሪ 100 ኩባንያዎች ጉዳይም እንደሚታይ አስታውቀዋል። አዲሱ ህግ የመንግስት ኩባንያዎችን ወደ ግል የማዛወሩ ሂደት ማንም ሰው ከድርጅቶቹ ድርሻ ወይም አክሲዮን መግዛት እንዲችል ለህዝብ ክፍት በማድረግ ወይም ግልጽ ጨረታ በማውጣት እንዲሸጡ ያዛል። ኬንያ ካሁን እርምጃዋ ቀደም ሲል በመንግስት ይዞታ ስር የነበሩ ተቋማትን ወደ ግል ያዛወረችው የዛሬ 15 ዓመት ሲሆን ያኔ የሳፋሪኮምን የቴሌኮሙኒኬሽን ሽያጭ 25% ለህዝብ ግዥ ክፍት በማድረግ ወደ ግል ይዞታነት ቀይራለች። የዛሬ 14 ዓመት ደግሞ የነዳጅ ማስተላለፊያ ኩባንያን፣ የኤሌክትሪክ ኃይል ማመንጫ ኩባንያ፣ ባንኮችን ጨምሮ 26 ድርጅቶች ወደ ግል ይዞታነት እንዲዛወሩ የሀገሪቱ ካቢኔ ቢወስንም እስካሁን የተከናወነ እርምጃ እንደሌለ ታውቋል። ኬንያ ከፍተኛ የገንዘብ እጥረት ፈተናዎችን እየተጋፈጠች መሆኗ እየተነገረ መሆኑም ታውቋል። ሩሲያ ኢላማቸውን በሚመቱ የረጅም ርቀት ከባድ መሳሪያ ጥቃቶች ከግንባር በስተጀርባ ከፍተኛ ጉዳት እየደረሰባት ነው ሲል የብሪታንያ የመከላከያ ሚኒስትር ዛሬ አርብ አመለከተ። የዛሬ 2 ሳምንት ግድም ጥቅምት 30 ሄርሶን ወረዳ ውስጥ ከግንባር 23 ኪሎ ሜትር በስተጀርባ በመትገኘው ፍላዲቭክ መንደር በከባድ ተሽከርካሪዎች ኮንቮይ ላይ በተፈጸመው ጥቃት ከ70 በላይ የሩሲያ ወታደሮች መገደላቸውን ሚኒስትሩ ተቆመዋል። የሚኒስትሩ ሪፖርት አክሎ ባለፈው እሁድ ህዳር 9 ደግሞ ከውጊያው ግንባር 60 ኪሎ ሜትር በስተጀርባ በሚገኘው ኩማሾቭ ሲካሄድ በነበረ የሽልማት ስነ ስርዓት ወይም የሙዚቃ ትርኢት ላይ የደረሰ ድብደባ ምናልባት በአስሮች የሚቆጠሩ ሰዎች ላይ ከባድ ጉዳት ሳይደርስ እንዳልቀረ ተናግሯል። ዩክሬን ራሷን ብትሆን ከባድ ጉዳት እንደደረሰባት የሚጠቁመው ይህ ሪፖርት ባለፈው ጥቅምት 23 በተካሄደ የሜዳሊያ ስነ ስርዓት ላይ የተኩስ የሩሲያ ሚሳኤል 19 የአንድ የዩክሬን ብርጌድ ባልደረቦችን መግደሉን አመልክቷል። ሩሲያ ከጥቅምት አጋማሽ አንስቶ ከተማይቱን ለመያዝ በብዙ መጣራውንና የሚያጠረቃ ስኬት አለመቀዳጀቷን ዩክሬናውያን መናገራቸውን ዘገባው አመልክቷል። አድማጮች ለምሽቱ የተመደበው የዜናው ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ዝግጅታችን ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁ አድማጮቻችን እንዲሁም ተመልካቾቻችን ዛሬ ምሽት በመስለና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያውናት፣ ዋና አዘጋጅ ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው የምትሹ ብትኖሩ 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገራለን። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ያደረጉት የሰላም ድርድር ሂደት ለህዝብ በይፋ እንዲገለጽ ከኦሮሚያ ልዩ ልዩ አካባቢዎች የተመረጡ የህዝብ ተወካዮች ምክር ቤት አባላት ጠይቀዋል። ያለስምምነት የተቋረጠውን ድርድር አስመልክቶ የአሜሪካ ድምጽ አስተያየታቸውን የጠየቃቸው 3 የምክር ቤቱ አባላት በቀጠለው ግጭት ሳቢያ ወደ የአካባቢያቸው ተመልሰው የመረጣቸውን ህዝብ ማነጋገር እንዳልቻሉ ተናግረዋል። ሁለቱም አካላት ያልተስማሙባቸውን ጉዳዮች በግጭታቸው እየተቸገረ ሰላም ለናፈቀው ህዝብ ይፋ እንዲያደርጉና ድርድሩን እንዲቀጥሉ የምክር ቤቱ አባላት ገልጸዋል። የዚህን ጉዳይ ዝርዝር ጻይዳምጦት አስደምጣለች።
በታንዛኒያ ዳሬ ሰላም ለሁለተኛ ጊዜ ተካሂዶ ያለ ስምምነት የተጠናቀቀው የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ድርድር ዝርዝር ሂደትና የተቋረጠበት ምክንያት ለህዝብ ይፋ እንዲደረግ ከጠየቁት የህዝብ ተወካዮች ምክር ቤት አባላት አንዱ ዶክተር ከፈና ኢፋ ናቸው። ከምዕራብ ሸዋ ድንዲ ወረዳ ተመርጠው ወደ ምክር ቤቱ የገቡት ዶክተር ከፈና ድርድሩ የተቋረጠበትን ምክንያት ግልጽ መደረጉ እጅግ አስፈላጊ እንደሆነ አስገንዝበዋል።
መንግስታችንም ሆነ የኦሮሞ ነጻነት ግንባር እየተደራደረ ያለው በህዝብ ጉዳይ ላይ አይደለም። ስለዚህ ያልተስማሙባቸው ነጥቦች ናቸው። የኦሮሞ ነጻነት ግንባር ያነሳቸው ሀሳቦች ነጥቦች እናም በመንግስት በኩል ተቀባይነት ያላገኙ ነጥቦች ምንድን ናቸው? የህዝቡ ማወቅ መቻል አለበት። ሁለተኛ በመንግስት በኩል ለድርድር የቀረቡ ቅድመ ነጥቦች ምንድን ናቸው? የኦሮሞ ነጻነት ግንባርስ ከእነኚህ ነጥቦች ላይ በየትኛው መስማማት ያልቻለው የሚለው ህዝቡ በሚገባ መረዳት ማወቅ አለበት። የማወቅም መብት።
አቶ ቶላ ኃይሉ የተባሉ የፓርላማ አባል ደግሞ በክልሉ ባለው የጸጥታ ችግር የተነሳ ለሶስት ተከታታይ አመታት ከተመረጡበት የምዕራብ ወለጋ ዞን ሐሩ ወረዳ ነዋሪ ጋር ተወያይተው እንደማያውቁ ገልጸዋል።
ኦሮሚያ ከግማሽ በላይ ጸጥታ ችግር እንዳለበት ይታወቃል። እኔ ደግሞ ተመረጥኩት ወለጋ ነው። መሄድ አልቻልኩም። እኔ ብቻ አይደለም፣ አራቱም ወለጋ ዞኖች እዚህ ሸዋ አካባቢ ወደ ጉጂ ብዙ ተወካዮች ሄዶ ህዝቡን መወያየት አይችሉም። ምክንያቱ ደግሞ የጸጥታ ችግር ነው። እኛ ሄደን ህዝቡን አወያይተን የህዝብ ችግር ቢሶትን ለይተን ለአስፈጻሚ አካል ለማቅረብ የሰላም ሜዳ ያስፈልጋል። ሰላም ከሌለ ህዝብ ከኛ ጋር መወያየት አይችልም።
እንደራሴው አክለው በክልሉ ለአመታት የቀጠለ ግጭት ነዋሪውን ለብዙ ማህበራዊና ምጣኔ ሀብታዊ ችግር እንደዳረገው አስረድተዋል።
አንደኛው በቀጥታ ሁለቱ አካላት በሚጋጩበት ጊዜ በሚተኩሱበት ጊዜ ሂሞታስ በጥይት ይሄ በቀጥታ ነው። ሁለተኛው በተጓዳጅ ደግሞ የተጎዳለ በበሽታ በልማት እጦት በዝርፊያ ነው እየተጎዳሉ አለ እና ህዝቡ ባለፉት 5 አመታት ስፔሻሊ ወደ ምዕራብ ኦሮሚያን ከወሰድሽ እዚህ ከሸዋንም ጨምሮ ደቡብ ኦሮሚያንም ወደ ጉጂም ጨምሮ ተማሪ በአግባቡ መማር አይችልም። ብዙ ቦታ ላይ ብዙ ወረዳ ላይ ባንክ ተዘርፎ ህዝብ ያለ ባንክ 6 ወር 1 አመት 2 አመት ይቀመጣል። እንደ ልቡ መታከም አይችልም። የጤና አገልግሎት በአግባቡ አይሰጥም። ለምሳሌ ወደ ወለጋ አካባቢ ብዙ ወባ ወረርሽኝ ተነስቶ ብዙ ሰው በወባ ሞቷል አልቋል። ይህ ማለት የሰላም እጦት ነው። ድሮ በጊዜው አጎበሪና መድኃኒት ይቀርብ ነበር። አሁን ግን በሰላም እጦቱ ይህንን መድኃኒት በጊዜ ማቅረብና ለህዝቡ ማድረስ ስላልተቻለ ይሄ ችግር ተፈጥሮ ብዙ መስዋዕት ከፍሏል ማለት ነው ህዝቡ።
ከምዕራብ ወለጋ ዞን መንዲ ወረዳ የተመረጡት ሌላዋ የፓርላማ አባል ወይዘሮ ቤተልሔም መኮንን በምክር ቤቱ ደንብና አሰራር መሰረት የተመረጡበትን አካባቢ ህዝብ በአመት 2 ጊዜያት ማወያየት እንደምትጠበቅባቸው ጠቅሰው በጸጥታ ችግር ምክንያት ግን ተፈጻሚ ማድረግ እንዳልቻሉ ተናግረዋል።
ከደንብ መነመረ ይገኛል ዲሮ
የኦሮሚያ ክልልን ከወከልነው እንደራሴዎች ውስጥ እኔ ብቻ ሳልሆን ግጭቶች ከቀጠሉባቸው አካባቢዎች የተመረጥነው አብዛኞቻችን ወደ ምክር ቤቱ ከገባን በኋላ ተመልሰን የመረጠንን ህዝብ ጎብኝተንና አወያይተን አናውቅም። በአካል ለመሄድ ባንችልም በተለይም በምዕራብ ወለጋ ዞን ውስጥ በጣም ብዙ ችግሮች እንዳሉ እንሰማለን። ስለዚህ ለችግሩ የመጨረሻ ልባት የሚሰጥ ድርድር እንዲደረግ ጥሪ እናቀርባለን።
የአሜሪካ ድምጽ ያነጋገራቸውን 3ቱን የህዝብ ተመራጮችን ጨምሮ 80 የፓርላማ አባላት በኦሮሚያ ክልል ለቀጠለው ግጭት በትግራይ ክልል የተደረገው አይነት ሰላማዊ መፍትሄ እንዲፈለግ ባለፈው ታህሳስ ወር ለጠቅላይ ሚኒስትሩና ለህዝብ ተወካዮች ምክር ቤት አፈ ጉባኤ ደብዳቤ መጻፋቸው ይታወሳል። የምክር ቤት አባላቱ ሁለቱም አካላት ያልተስማሙባቸው ነጥቦች ለህዝብ ይፋ አድርገው ለሶስተኛ ዙር ድርድር መቀመጥ እንደምጠበቅባቸው አሳስበዋል። የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ ከትናንት በስቲያ ረቡዕ ባወጣው መግለጫ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ድርድር ያለ ስምምነት ቢጠናቀቅም ወደፊት ተጨማሪ ንግግሮች እንደሚኖሩ ተስፋ እንዳለ ያለው አስታውቋል። ለአሜሪካ ድምጽ ሀይድ አምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ዝግጅታችንን ነው። ቀደም ብላ ፀሐይ ያስደመጠችን የዕለቱን አብይ ርዕስ ጉዳይ ነበረ። የትንታኔው መጽሔት ይቀጥላል። ከታዩ ዘገባ ወደ አማራ ክልል ይወስደናል። በአማራ ክልል የሚገኙ የኦሮሚያ ክልል የግጭት ተፈናቃዮች የመንግስትና የኦሮሞ ነጻነት ሰራዊት የሰላም ድርድር ያለውጤት መጠናቀቁ ተስፋቸው እንዳጨለመባቸው ተናግረዋል። ከተፈናቀሉበት ከ2011 ዓ.ም ተመረጀ ጀምሮ በመጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው እንደሚኖሩ የገለጹት አስተያየት ሰጪዎቹ በሰላም ድርድሩ ተወልደው ወዳደጉበት ቀዬ ተመልሰው ዳግም ለመቃቃም ተስፋ ሰንቀው እንደነበረ ገልጸዋል። ድርድሩ ያላንዳች ውጤት በመቋጨቱ ግን ችግራቸው እንደሚያራዝመው ተናግረዋል። የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ምክትል ቢሮ ኃላፊ አቶ ወንደሰን ለገሰ በበኩላቸው ተፈናቃዮችን የመመለስ ዝግጅት እየተደረገ ያለው በሰላም ድርድሩ ላይ በመመስረት እንዳልሆነ አስታውቀዋል። አስቴር ምዝጋናው ዝርዝሩን ይዛለች።
የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ያደረጉትን የሰላም ድርድር ሂደት በንቃት እንደተከታተሉ በኦሮሚያ ክልል ቄለም ወለጋ ዞን ሶዮ ወረዳ 40 አመታት እንደኖሩ የሚናገሩት አቶ ባየ ምልክት ለአሜሪካ ድምጽ ገልጸዋል። በ2012 ዓመተ ምህረት በነበረው ግጭት ከወረዳው ተፈናቅለው በአሁን ወቅት በባህር ዳር ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩት አቶ ባየ በድርድሩ ሂደት ያደረባቸውን ተስፋና በፍጻሜው የተሰማቸውን ሀዘን እንደሚያ ከተለው ያስረዳሉ።
ደግሞ በጥሩ ተስፋ ነበር። ምክንያቱም አሁንም የኦሮሚያ ክልል መንግስትና አማራ ክልል መንግስት እየተደራደሩ ወደ ቦታችን ትመለሳላችሁ እያሉ ተስፋ ሲሰጡና በዚያ መካከል ደግሞ ሁለቱ እርቅ ሊያረጉ ነው ሲባል በጣም ነበር ጥሩ ተስፋ ነበር አነግበን የነበር። ግን የህልም እንጀራ ሆነ እንደገና ተፋረሱ ሲባል በጣም ነው ያዘነው። እኛም እኔ ያለ 5 አመት ሙሉ ዝም ብለን ቀያችን ንብረታችን ጥለን በየቦታው እናት እንደሌለው ልጅ እየባዘዝነ ስለዚህ እኛም መፍትሄ ያገኛል ባልንበት ወቅት የነገር ሲሆን በጣም ነው የተሰማን። እና እባካችሁን ወደ ድርድር ተመለሱ ነው ምልን። እኔ ወደ ሰላም ተመለሱ፣ ወደ ሰላም ድርድር ብቻ ደግሞ እርቅ ከሌለ ዝም ብሎ ነጋ ድርድር ቀባ ድርድር ሳይሆን እርቅ ቢያደርጉ እርቅ ቢያደርጉ የሚል ነው እኔ ማስተማልመው እርቅ ያድርጉ።
ትውልዳቸው እድገታቸውን በኦሮሚያ ክልል ምዕራብ ወለጋ ዞን ቶሌ ቀበሌ እንደነበር የሚናገሩትና በአሁኑ ሰዓት በሰሜን ወሎ ዞን ከሰባት ልጆቻቸው ጋራ በጃራ መጠለያ ጣቢያ የሚገኙት አቶ መሐመድ ሁሴንም የሰላም ድርድሩ አንዳች ተስፋ ያመጣልናል ብለው ጠብቀው እንደነበር ተናግረዋል።
ድርድሩ ሲኖር ትንሽ ተስፋ ነበረን፣ ምናልባት ይህ መደራደር አርሲዎችም ለህግ እንዲቀርቡ ያደርጋሉ፣ አገርንም ያረጋጋል፣ እኛም ሀገራችንን ልናገኝ እንችላለን የሚል ተስፋ ነበረን። ግን ድርድሩ ሲፈርስ ያው ቀጥሎ እዛ የተረፉት ራሱ መውጫ እንደሌላቸው ነው እኛ የተረዳ ነው።
የአማራና የኦሮሚያ ክልል ከፍተኛ ባለስልጣናት ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል የሚገኙ ተፈናቃዮችን ወደ ሰላማዊ የኦሮሚያ ክልል አካባቢዎች ለመመለስ ከአንድ ወር በፊት በባህር ዳር ከተማ እንደተወያዩ ዘግበን ነበር። ከውይይቱ በኋላ በያዝነው ወር መጀመሪያ ላይ የመንግስትና የኦሮሞ ነጻነት ሰራዊት ሁለተኛ ዙር የሰላም ንግግር ተካሂዷል። ይሁንና ያለ ውጤት መጠናቀቁ ከዛሬ ነገ ወደ ቀያችን እንመለሳለን እያሉ የሚጠባበቁ ተፈናቃዮችን አሳዝኗል። ከነርሱ አንዱ የሆኑትና በ2011 ዓ.ም ከምስራቅ ወለጋ ዞን ሊሙ ወረዳ ተፈናቅለው በምዕራብ ጎጃም ዞን በፍኖተ ሰላም ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩት አቶ ጌትነታቸው ወደ ነበሩበት ቀዬ ለመመለስ እያሰቡ እንደነበር ተናግረዋል።
ወልደን ያሳደግንበት ዳሪ መሰረቱበት ሀገር በተስፋ እየጠበቅነው ነበረ። ያው እንግዲህ እንደተስፋ እንደጠበቅነው አይደለም። እንግዲህ ለወደፊት በመንግስት ድርድሩ እንዳያቋርጥ ያው ህግ የበላይነት አስከብሮ ወደ ቀያችን እንድንመለስ ነው።
የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ምክትል ቢሮ ኃላፊ አቶ ወንደሰን ለገሰ ደግሞ ተፈናቃዮችን ወደ ነበሩበት የመመለስ ዝግጅት እየተደረገ እንደሆነ ገልጸው ከሰላም ድርድሩ ጋር ግን ምንም የሚያገናኘው ነገር የለም ብለዋል።
ተፈናቃዮቻችን ለመመለስ እኛ እያወያየን ነው። በየደረጃው ውይይት እየተካሄደ ነው። ከድርድሩ ጋር ተያይዞ እና ተፈናቃዮችን ከመመለስ ጋር ተያይዞ የሚያገናኘው ነገር የለም። ክልሉ መንግስት ችግሩ የተከለበት እና አስተማማኝ የጸጥታ መዋቅር የተደራጀበት አስተማማኝ አመራር ያለበት በአጠቃላይ ሰላማዊ ቀጠና ወደ ሆኑት አካባቢዎች ነው ተፈናቃይ የሚመለሱት።
በአማራ ክልል ከኦሮሚያና ከሌሎች አጎራባች ክልሎች የተፈናቀሉ ከ600,000 በላይ ዜጎች በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ከተፈናቃዮች ውስጥ ተመዝግበው ድጋፍ እየተደረገላቸው ያሉት ወደ 300,000 እንደሚደርሱ ከክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ መዲናዋ አዲስ አበባ ይስደናል። ባለፈው ሳምንት እሁድ በአዲስ አበባ ከተማ በተካሄደው 23ኛው ዙር ታላቁ ሩጫ በኢትዮጵያ ላይ የተሳተፉ ወጣቶች ሁከትና በጥብጥ ማነሳሳት በሚል ለእስር እንደተዳረጉ ጠበቃቸው ለአሜሪካ ድምጽ ተናግረዋል። ወጣቶቹ በመርመራ ወቅት የፖለቲካ መልእክት ያለውን ዘፈን ዘፍናቸው እንደተባሉ ጠበቃና ህግ አማካሪ ሰለሞን ገዛኸኝ ገልጸዋል። ከታሳሪዎች መካከል አራቱ ቲክቶከሮችና ዩቲዩበሮች እንደሆኑ ጠበቃው ጠቅሰው ከእሁድ ጀምሮ በተለያዩ ቀናት የተያዙ ቢሆኑም እስካሁን ድረስ ግን ፍርድ ቤት እንዳልቀረቡ ተናግረዋል። አንድ ባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር አባልም ከታላቁ ሩጫ ጋር በተገናኘ ከውድድር በፊት ታስረው ጉዳያቸውን በፍርድ ቤት እየተከታተሉ እንደሚገኙ የፓርቲው የጽህፈት ቤት ኃላፊ ቀለብ ስዩም ለአሜሪካ ድምጽ ተናግረዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ይዟል።
ባለፈው እሁድ ህዳር 9 ቀን 2016 ዓ.ም ተመረተ በተካሄደው 23ኛው ታላቁ ሩጫ በኢትዮጵያ ላይ ከተሳተፉ በኋላ በፖሊስ ቁጥጥር ስር ውለው በአዲስ አበባ 3ኛ ፖሊስ ጣቢያ የታሰሩ 12 ወጣቶችን ዛሬ በአካል አግኝተው ማናገራቸውን ጠበቃና የህግ አማካሪ ሰለሞን ገዛኸኝ ገልጸዋል። ሁከትና በጥብጥ ለመፍጠር የፖለቲካ ዘፈን ዘፍናቸዋል መባላቸውን ከታሳሪዎቹ ማረጋገጣቸውንም ተናግረዋል።
እስካሁን ባለኝ መረጃ ዛሬም ባለኝ መረጃ 12 ልጆችን ጠርቼ አናግሬያለሁ። 12ቱም ልጆች ከተለያየ አካባቢ የታሰሩት ሁሉንም ጠይቄያቸዋለሁ። እያንዳንዶቹንም ሳናግራቸው ምንድነው ያው ከዚህ ከታላቁ ሩጫ ጋር በተያያዘ ከዛ ጋር በተገናኘ ነው ጠየቁን ያሉት። በምርመራ ወቅት የጠየቁን ምንድነው ያው ከአዲስ አበባ ለውከትና በጥብጥ ፈጥራችኋል የሚል ነው። ያው እዛ ሩጫ ላይ በተሰማው ዘፈን ላይ ስዘፍኑ ነበረ፣ አብራችሁ ጨፍሩ ነበረ የሚል ነው። ያንን የፖለቲካን መዝሙር እና ዘፈን ዘፍናችኋል በሚል ነው። እነሱም የመለስንላቸው ምንም ነገር የለም፣ እኛ ያደረግነው ነገር የለም የሚል ነው። ለምሳሌ አንደኛው አላዛ ደማሪያ የሚባል ልጅ እኔ እንትን ነኝ ብሏል። አዝናኝና አስቂኝ ቪዲዮዎችን ነው የምሰራው አለ እና ብዙ ከሁለት መቶ ምናምን ሺ ብር በላይ ተከታይለኝ እኔ ይህን ነው የምሰራው፣ ከዛ ውጭ ሌላ ፖለቲካ ስራ አልሰራም አልኳቸው። ሁሉም እንደዛ ነው የሚሉት።
ታስረው የተለቀቁ ወጣቶችም መኖራቸውን የገለጹት ጠበቃው አሁን በእስር ላይ የሚገኙት 12ቱም ወጣቶች ወንዶች ናቸው ብለዋል። ከእነርሱም አራቱ ቲክታክና ዩቲዩብን በመሳሰሉ ማህበራዊ የቪዲዮ መገናኛ አውታሮች አዝናኝ ቪዲዮዎችን በማጋራት የሚታወቁ እንደሆኑ ጠቅሰው እስካሁን ፍርድ ቤት እንዳልቀረቡም አመልክተዋል።
በተያዙ በ48 ሰዓት ውስጥ ፍርድ ቤት መቅረብ ነበረባቸው። ለምሳሌ እሁድ ለከሳን የተያዛለ አልቀረቡም። ሐሙስ ዕለት የተያዙ አሉ፣ ትናንትና ማለት ነው። ሮበርትም የተያዙ አሉ። በ48 ሰዓት መቅረብ ያለባቸው አሉ፣ 48 ሰዓት ያልሞላቸው አሉ፣ አልቀረቡም።
በተያያዘ የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር አባል የሆኑት ሰለሞን አላምኔ ከታላቁ ሩጫ ጋር በተያያዘ በዋዜማው ቅዳሜ ዕለት በቁጥጥር ስር መዋላቸውን የፓርቲው ጽህፈት ቤት ኃላፊ ቀለብ ስዩም ለአሜሪካ ድምጽ ተናግረዋል። ፖሊስ አቶ ሰለሞንን በሩጫው ላይ ሁከትና ብጥብጥ ለመፍጠር አስበዋል በሚል እንደጠረጠራቸውና ሰኞ ዕለት ፍርድ ቤት እንደቀረቡም ወይዘሮ ቀለብ ገልጸዋል።
የድርጅቱ የብሔራዊ ምክር ቤት አባል ነው። የክፍለ ከተማ አመራር ነው። ሲዳማ ላይ ለአንድ ወርና ከዛ በላይ ታስሮ ቆይቷል ባለፈው በነበረው አፈሳ ጊዜ። ከዛ በኋላ አሁን ከተፈታ ቅርብ ጊዜ ነው የተፈታው። ነገር ግን አሁን ከዚህ ከታላቁ ሩጫ ጋር ተያይዞ ቅዳሜ ከሰዓት ነው ከሚጠራበት ቦታ ሄደው የያዙትና የታሰረው እና አሁን ፍርድ ቤት ቀርቧል። አራዳ ፍርድ ቤት ቀርቦ የፓርቲው ጠበቃ ሳምሶን የሚባል ጠበቃ አለ። እሱ እንግዲህ ችሎት ላይም ተገንቶ ነበረ። ሁከትና ብጥብጥ በሚል ነው የአስር ቀን ቀጠሮ ተሰጥቶታል።
ከታላቁ ሩጫ በኢትዮጵያ ጋር በተያያዘ ምን ያህል ሰዎች በቁጥጥር ስር እንደዋሉ እስካሁን ማረጋገጥ አልቻልንም። የታሳሪዎቹን ጉዳይ በተመለከተ ከፌዴራል እንዲሁም ከአዲስ አበባ ፖሊስ አስተያየት ለማግኘት ያደረግነው ጥረት የህዝብ ግንኙነት ኃላፊዎቹ ስልክ ባለመነሳቱ አልተሳካልንም። በዚህ ጉዳይ ላይ ከመንግስት በኩል እስካሁን በይፋ የተሰጠ መግለጫም የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ የሚተላለፈውን የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። ቀጣዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሳነች ወረዳ በኦሞ ወንዝ መጥለቅለቅ የተፈናቀሉ ከ79,000 በላይ አርብቶ አደሮች በቂ ሰብአዊ ድጋፍ እንዳልቀረበላቸው ለአሜሪካ ድምጽ በስልክ ተናግረዋል። የዳሳነች ወረዳ አስተዳደር አቶ ፍቅረ ማርያም አይመላ በቂ ድጋፍ እንዳልቀረበ አምነው የተሟላ እርዳታ ለማድረስ እንቅስቃሴ እንደተደረገ እንደሆነ አስታውቀዋል። በጉርፍ ሙላት ለተፈናቀሉ ዜጎች ድጋፍ ማግኘት በሚቻልበት ሁኔታ ላይ መንግስታዊ ካልሆኑ ድርጅቶች ጋር እንደመከሩም ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮና የድርጅቱ የህፃናት መርጃ ቢሮ በተናጠል ባወጣቸው ሪፖርቶች ተጎጂዎች በቂ ድጋፍ እየቀረበላቸው እንዳልሆነ ጠቅሰው የተጠናከረ ድጋፍ እንዲቀርብላቸው ጥሪ ያቀርባሉ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የዚህን ጉዳይ ዝርዝር ይነግረናል።
ከዳሰነች ወረዳ ተፈናቃዮች አንዱና ያብዛኞቹ ተወካይ መሆናቸውን በስልክ ገለጹት አቶ ታደሰ ዶሼም ተፈናቃይ አርብቶ አደሮች በቂ እርዳታ እንዳልቀረበላቸው ተናግሯል።
ወደሰው አንድ መዳበሪያ ነው የሚሰጣ። ይሄ ደግሞ ብዙ የተሰደዱ ልጆች ያሉ ቤትም አልበት መልቷል እና በቂ አይደለም ምግቡ። ሸራ እየተሰጠን ነው፣ ሸራም በቂ አይደለም። ግማሾቹ ቤቶች አሁን ሸራ ያላቸውም በቂ ሸራ አልመጣም። የሚመጣልን ውሃ ከኦሞ በቦቴ ነው የሚመጣ። ይህም ደግሞ ያው እንግዲህ ዘላቂ አይደለም። ህዝቡም ደግሞ ከዛ ከእንትኑ በላይ ነው ያሉት። አሁን ውሃ ላይ እየተጣሉ ነው ያሉት። በጣም ስቃይ ነው።
ሌላ አስተያየት ሰጪ አቶ እምነት ጋሻው ድጋፍ ለማቅረብ በተለያዩ ወገኖች ጥረት ቢኖርም ተፈናቃዮች ያለምንም ምግብ እርዳታና መጠለያ ሜዳ ላይ መውደቃቸውን ይናገራሉ።
መጠለያቸውን እንኳን አፍርሰው በጀልባ እያሸሹ ነው ያሉት። ያንን አሁን ዝናብ ቢመጣ ራሱ ህጻናት መጫት እናቶች አሉ፣ የሚጠለሉበት የለም። እነዛ ነገሮች በጣም ያስፈልጋቸዋል። ሰው ያለው በጣም የተለያዩ ነው። ውሃውን ነው እዛው እየተጠቀሙ ያሉት። አሳ ነው የሚያሰግሩት። ከዛ ውጭ የምርታቸውንም ግማሹ ስናውጣት እንኳን ባልቻለበት ሁኔታ ነው ያለው። ኤመርጀንሲ ስቶክ ላይ የነበረ ነገር ነበረ፣ ተወሰኑ ለማዳረስ ተሞክሯል። አሁን ግን ሲሪየስ ችግር ውስጥ ናቸው።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻም ባለፈው ሳምንት ሐሙስ ህዳር 7 ቀን 2016 ዓ.ም ባወጣው ሪፖርት ከዳሰነች ወረዳ አጠቃላይ የቆዳ ስፋት 65% በኦሞ ወንዝ ጎርፍ መጥለቅለቁን አስታውቆም የዳሰነች ወረዳን ጨምሮ በጎርፍ በተጠቁም የአገሪቱ አካባቢዎች በቂ ድጋፍ እየቀረበላቸው እንዳልሆነ አመልክቷል። በደቡብ ኦሞ ዞን በዳሰነች ወረዳ ከሚገኙ 40 ቀበሌዎች ውስጥ 34ቱ በጥቂቱ ቀናት ውስጥ በተባባሰው የኦሞ ወንዝ ጎርፍ እንደተጠለቀለቁና በውሃ እንደተዋጡ የወረዳው አስተዳደር ለአሜሪካ ድምፅ አስታውቋል። በጎርፉ የተፈናቀሉትም 79,000 ሰዎች መሆናቸውን ጨምሮ ገልጿል። ይህንን ተከትሎ ተፈናቃዮች ለተላላፊ በሽታና ወረርሽኝ ሊጋለጡ ይችላሉ የሚል ስጋት እንዳደረባቸውም አቶ እምነት ጋሻው ገልጿል።
ከዚህ ፊት ያው በዛ አካባቢ በተደጋጋሚ በአተት የሚጠቃ አካባቢ ነው። ስለዚህ እና ወባ ይሄ ውሃው በየቦታው ነው ተኝቶ ያለው። ለዛ አጎበር ያስፈልጋል። ወባ ግንና እነዚህ ውሃ ወለድ በሽታዎች ይከሰታሉ ተብሎ ስጋት አለ።
የዳሰነች ወረዳ አስተዳዳሪ አቶ ፍቅረ ማርያም አይመላም ድጋፍ ለማቅረብ እንቅስቃሴ የተደረገ ስለመሆኑ ጠቅሰው በቂ አለመሆኑን ለአሜሪካ ድምጽ በስልክ ተናግሯል።
እህሎች የቀረቡ ነው፣ ነገር ግን ከህዝብ ቁጥር አንጻር በቂ አይደለም። ነገር ግን ጆብ የሚባል ፕሮጀክት አለ። በወርልድ ቪዥን ስር 62,970 የሚሆን ኢል አቀርባለሁ ብለዋል።
በሙላቱ የተፈናቀሉ ዜጎች ድጋፍ ማግኘት በሚችሉበት ሁኔታ ላይ መንግስታዊ ካልሆኑ ድርጅቶች ጋር መምከራቸውን አስረድቷል።
ሁማኒታሪያን ድጋፍ ሲባል የሰው ልጅ መብዛቱ ጋር ተያይዞ ገና ይቀረናል። ቀጣይ መደገፍ ያለብን እየተደገፈን መሄድ አለብን።
በተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት ዩኒሴፍ በወረዳው የተፈናቀሉ በሺዎች የሚቆጠሩ ቤተሰቦች በተለይም ህጻናት መጎዳታቸውን ጠቅሶ ድርጅቱ ድጋፍ እንደሚያደርግ ገልጾ ዳሩ ግን በሚመለከታቸው አካላት ከፍተኛ የሆነ ሰብአዊ ድጋፍ ማቅረብ እንደሚያስፈልግ አሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የምሽት ስርጭት ነው እየተከታተላችሁ የምትገኙት። በአሁኑ ሰዓት ዋሽንግተን ዲሲ ላይ ከቀኑ 7:28 ሆኗል። ኢትዮጵያ ላይ ደግሞ ከምሽቱ 3:28። ወደ ቀሪ ዘገባዎቻችን እናልፋለን። የአዲስ አበባ ከተማ አስተዳደር በ7 የመንግስት መስሪያ ቤቶች የሚገኙ 24 አገልግሎቶችን ለግሉ ዘርፍ በውክልና ለማስተላለፍ እንደወሰነ አስታውቋል። የከተማ አስተዳደሩ ከውሳኔው ላይ ደረሰው የመንግስት ተቋማትን አገልግሎት አስተጻጽ ለማሻሻል እንደሆነ በከንቲባ ጽፈት ቤት የድጋፍና ክትትል ዘርፍ ኃላፊ ዶክተር ጣሰው ገብሬ ለአሜሪካ ድምጽ ተናግረዋል። ገብረ ሚካኤል ገብረ መድን ባለሙያዎችን አነጋግሮ ቀጣዩን ዘገባ አጠናቅሯል።
የአዲስ አበባ ከተማ አስተዳደር ካቢኔ በሳምንቱ መጀመሪያ ላይ የተለያዩ ውሳኔዎችን ማሳለፉንና ከውሳኔዎቹ መካከል አንዱ በ7 የመንግስት ተቋማት ውስጥ የሚገኙ አገልግሎቶችን ለ3ኛ ወገን ማስተላለፍ የሚል እንደሆነ በከንቲባ ጽፈት ቤት የድጋፍና ክትትል ዘርፍ ኃላፊ ዶክተር ጣሰው ገብሬ ለአሜሪካ ድምጽ አስታውቀዋል።
ግንባታ ፈቃድና ቁጥጥር ባለስልጣን፣ ቤቶች ልማትና አስተዳደር ቢሮ፣ ምግብ መድኃኒት ባለስልጣን፣ የመሬት ይዞታ እና ምዝገባ መረጃ ኤጀንሲ፣ ትራንስፖርት ቢሮ፣ ቤቶች ኮርፖሬሽን፣ መሬት ልማትና አስተዳደር ቢሮዎች ናቸው። አጠቃላይ የነዚህ አገልግሎቶች ወደ 24 ይሆናሉ።
አስተዳደሩ ከላይ የተጠቀሱት አገልግሎቶች በግሉ ዘርፍ ቢተዳደሩ የተሻለ ውጤት ይመጣል ብሎ እንደሚያምን ገልጿል።
አንደኛው ተገልጋይ አገልግሎቱን በቀላሉ እንዲያገኝ ወይም አገልግሎቱን ተደራሽ ለማድረግ ነው አንዱ። ሁለተኛው የአገልግሎት ፍጥነትና ቅልጥፍናን ለማረጋገጥ ነው። ሶስተኛ ከተማዋን ከሌሎች ዓለም አቀፍ ከተሞች ጋርም ተወዳዳሪ በማድረግ የሚሰጡ አገልግሎቶችን በአቻነት መስጠት የሚያስችል አቅም ለመፍጠር ነው። ለበርካቶችም የሥራ ዕድል ይፈጥራል። በየተቋማቱ ብልሹ አሰራርን በከፍተኛ ደረጃ ይቀንሳል ብለን እናምናለን። የመንግስትንም ወጪ ይቀንሳል ብለን እናምናለን።
በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና የልማት አመራር ትምህርት ክፍል መምህር የሆኑት ዶክተር ጫላ አምቢሳ በዚህ ጉዳይ ዙሪያ ለአሜሪካ ድምጽ በሰጡት አስተያየት የመንግስት ተቋማት አገልግሎቶችን ለሶስተኛ ወገን በውክልና ማስተላለፍ በኢትዮጵያ እየተለመደ ያለ አሰራር መሆኑን ጠቅሰዋል። ከዚህ ጀርባ ያለው እሳቤም የግሉ ዘርፍ በተነጻጻሪ የተሻለ የማስተዳደር አቅም ይኖረዋል የሚል እንደሆነ ተናግረዋል። ሆኖም የማስተላለፉ ሂደት ጥንቃቄ ይፈልጋል ይላሉ።
ካፓሲቲው እና ሪሶርሱ የተሻለ ፕራይቬት ሴክተር ጋር የሚገኝ ከሆነ ያን በማድረጉ በበጀት የሚያደርስ ከሆነ በስራ ቅልጥፍና የሚያደርስ ከሆነ ደንበኛን በማርካት የተሻለ መፈጸም የሚቻል ከሆነ አትራፊ ነው የሚሆነው። ያ ኮንትራክቱን ወስዶ ስራውን የሚሰራው አካል ደግሞ ብቃት ሰራተኛ እንዳለው ቴክኖሎጂ አስፈላጊ እንዳለው ማረጋገጥ ያስፈልጋል።
የመንግስትና አገልግሎቶች በውክልና ከሚረከቡት የግሉ ዘርፍ አካላት ውስጥ የተደራጁ ተቋማትና ባለሀብቶች እንደሚገኙባቸው ኃላፊው ዶክተር ጣሰው ገብሬ ጠቅሰዋል። የመረጣ ሂደቱም በግልጽ አሰራር እንደሚመራ ተናግረዋል። ዶክተር ጫላ በበኩላቸው በማስተላለፉ ሂደት ግልጽነት የተሞላባቸው የኮንትራት ውሎች ሊተገበሩ ይገባል ይላሉ።
ዋናው ጥንቃቄ የሚደረገው ውል ላይ ነው። ያ ክፍል ለትርፍ የሚሰራ ክፍል ነው። ስለዚህ ትርፍ ማክሲማይዝ ማድረግ በሚፈልግበት ደስ ደግሞ ትርፍን በጣም ማብዛት ስትፈልግ ወጪን ትቆጥባለህ። ወጪን ስትቆጥብ ደግሞ የስራውን ጥራት እንዲቀንስ አደርጋለሁ ለማስረፍ። ያ ማጥራት የሚቻለው በሚደረገው ቁጥጥርና ባለው ውልና ባለው ህግ መስራት ነው።
በውክልና ለሶስተኛ ወገን በሚተላለፉት የአገልግሎት ዘርፎች እየሰሩ የሚገኙ ሰራተኞች ጉዳይም መንግስት በኃላፊነት ሊያስብበት ይገባል ብለዋል ዶክተር ጫላ። ኃላፊው ዶክተር ጣሰው ደግሞ የሰራተኞች ምደባ የሚከናወንበት ህግ እየተዘጋጀ እንዳለ ተናግረው ሁሉም ሰራተኞች በዳግመ ድልድልና በዝውውር ይሸጋሸጋሉ ብለዋል። በማስተላለፉ ሂደት የሚቀነስ ሰራተኛ እንደማይኖርም አስታውቀዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
ከአሜሪካ ድምጽ በቀጥታ የተሰማ የሚገኘው የአርብ ምሽት ስርጭታችን ይቀጥላል። የመጀመሪያውን ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ አሁን ላይ እንሸጋግራለን። የመጀመሪያው መሰናዷችን ደግሞ በመዲናው አዲስ አበባ ስለሚታየው የመኖሪያ ቤት እጥረት የሚናገር ነው። በከተሞች የሚታየውን የመኖሪያ ቤት እጥረት በዘላቂነት ለመፍታት የመሬት ፖሊሲ ማሻሻያ ማድረግ እንደሚያስፈልግ የከተማ እቅድ ባለሙያና የአዲስ አበባ ዩኒቨርሲቲ መምህሩ አርክቴክት ዮሐንስ መኮንን ገልጸዋል። የአዲስ አበባ ከተማ ነዋሪዎች በበኩላቸው የጋራ መኖሪያ ቤት እጦትና የተጋነነ ኪራይ የፈተናቸው እንደሆነ ለአሜሪካ ድምጽ ተናግረዋል። በጉዳዩ ላይ የአሜሪካ ድምጽ የከተማ አስተዳደሩን ምላሽ ለማካተት ያደረገው ጥረት ባይሳካም መንግስት ችግሩን ለመፍታት አዲስ አማራጮችን እየተገበረ እንደሆነ ከንቲባዋ ከዚህ ቀደም እንደተናገሩ ይታወሳል። አስማማው የነው ተከታዩን ዘገባ አስተናርቷል።
የአዲስ አበባ ከተማ አስተዳደር ካቢኔ በሳምንቱ መጀመሪያ ላይ የተለያዩ ውሳኔዎችን ማሳለፉንና ከውሳኔዎቹ መካከል አንዱ በሰባት የመንግስት ተቋማት ውስጥ የሚገኙ አገልግሎቶችን ለሶስተኛ ወገን ማስተላለፍ የሚል እንደሆነ በከንቲባ ጽፈት ቤት የድጋፍና ክትትል ዘርፍ ኃላፊ ዶክተር ጣሰው ገብሬ ለአሜሪካ ድምጽ አስታውቋል።
ግንባታ ፈቃድና ቁጥጥር ባለስልጣን፣ ቤቶች ልማትና አስተዳደር ቢሮ፣ ምግብ መድኃኒት ባለስልጣን፣ የመሬት ይዞታ እና ምዝገባ መረጃ ኤጀንሲ፣ ትራንስፖርት ቢሮ፣ ቤቶች ኮርፖሬሽን፣ መሬት ልማትና አስተዳደር ቢሮዎች ናቸው። አጠቃላይ የነዚህ አገልግሎቶች ወደ 24 ይሆናሉ።
አስተዳደሩ ከላይ የተጠቀሱት አገልግሎቶች በግሉ ዘርፍ ቢተዳደሩ የተሻለ ውጤት ይመጣል ብሎ እንደሚያምን ገልጿል።
አንደኛው ተገልጋይ አገልግሎቱን በቀላሉ እንዲያገኝ ወይም አገልግሎቱን ተደራሽ ለማድረግ ነው አንዱ። ሁለተኛው የአገልግሎት ፍጥነትና ቅልጥፍናን ለማረጋገጥ ነው። ሶስተኛ ከተማዋን ከሌሎች ዓለም አቀፍ ከተሞች ጋርም ተወዳዳሪ በማድረግ የሚሰጡ አገልግሎቶችን በአቻነት መስጠት የሚያስችል አቅም ለመፍጠር ነው። ለበርካቶችም የሥራ ዕድል ይፈጥራል። በየተቋማቱ ብልሹ አሰራርን በከፍተኛ ደረጃ ይቀንሳል ብለን እናምናለን። የመንግስትንም ወጪ ይቀንሳል ብለን እናምናለን።
በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደርና የልማት አመራር ትምህርት ክፍል መምህር የሆኑት ዶክተር ጫላ አምቢሳ በዚህ ጉዳይ ዙሪያ ለአሜሪካ ድምጽ በሰጡት አስተያየት የመንግስት ተቋማት አገልግሎቶችን ለሶስተኛ ወገን በውክልና ማስተላለፍ በኢትዮጵያ እየተለመደ ያለ አሰራር መሆኑን ጠቅሰዋል። ከዚህ ጀርባ ያለው እሳቤም የግሉ ዘርፍ በተነጻጻሪ የተሻለ የማስተዳደር አቅም ይኖረዋል የሚል እንደሆነ ተናግረዋል። ሆኖም የማስተላለፉ ሂደት ጥንቃቄ ይፈልጋል ይላሉ።
ካፓሲቲውና ሪሶርሱ የተሻለ ፕራይቬት ሴክተር ጋር የሚገኝ ከሆነ ያን በማድረጉ በበጀት የሚያተርፍ ከሆነ በስራ ቅልጥፍና የሚያተርፍ ከሆነ ደንበኛን በማርካት የተሻለ መፈጸም የሚቻል ከሆነ አስራፊ ነው የሚሆነው። ያ ኮንትራክቱን ወስዶ ስራውን የሚሰራው አካል ደግሞ ብቃት ሰራተኛ እንዳለው፣ ቴክኖሎጂ አስፈላጊ እንዳለው ማረጋገጥ ያስፈልጋል።
የመንግስትና አገልግሎቶች በውክልና ከሚረከቡት የግሉ ዘርፍ አካላት ውስጥ የተደራጁ ተቋማትና ባለሀብቶች እንደሚገኙባቸው ኃላፊው ዶክተር ጣሰው ገብሬ ጠቅሰዋል። የመረጣ ሂደቱም በግልጽ አሰራር እንደሚመራ ተናግረዋል። ዶክተር ጫላ በበኩላቸው በማስተላለፉ ሂደት ግልጽነት የተሞላባቸው የኮንትራት ውሎች ሊተገበሩ ይገባል ይላሉ።
ዋናው ጥንቃቄ የሚደረገው ውል ላይ ነው። ያ ክፍል ለትርፍ የሚሰራ ክፍል ነው። ስለዚህ ትርፍ ማክሲማይዝ ማድረግ በሚፈልግበት ሂደት ደግሞ ትርፍን በጣም ማብዛት ስትፈልግ ወጪን ትቆጥባለህ። ወጪን ስትቆጥብ ደግሞ የስራው ጥራት እንዲቀንስ ታደርጋለህ ለማስረፍ። ያ ማጥራት የሚቻለው በሚደረገው ቁጥጥርና ባለው ውልና ባለው ህግ መሰረት ነው።
በውክልና ለሶስተኛ ወገን በሚተላለፉት የአገልግሎት ዘርፎች እየሰሩ የሚገኙ ሰራተኞች ጉዳይም መንግስት በኃላፊነት ሊያስብበት ይገባል ብለዋል ዶክተር ጫላ። ኃላፊው ዶክተር ጣሰው ደግሞ የሰራተኞች ምደባ የሚከናወንበት ህግ እየተዘጋጀ እንዳለ ተናግረው ሁሉም ሰራተኞች በዳግመ ድልድልና በዝውውር ይሸጋሸጋሉ ብለዋል። በማስተላለፉ ሂደት የሚቀነስ ሰራተኛ እንደማይኖርም አስታውቀዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። እየተከታተላችሁ ያላችሁት ከአሜሪካ ድምጽ እየተላለፈላችሁ የሚገኘውን የአርብ ምሽት ስርጭታችንን ነው። አዲስ አበባ ከተማ በተለያዩ ዘርፎች ላይ የተሰማሩ ስራ ፈጣሪ ወጣቶች ዘ ዲስራፕተርስ ዴን የተሰኘ ማህበረሰብ መስርተው እየተንቀሳቀሱ ይገኛሉ። ወጣቶቹ በየሳምንቱ አንዴ ኤኤክስ ኢትዮጵያ የተሰኘ ተቋም ባመቻቸላቸው ስፍራ እየተሰባሰቡ ያጋጠሟቸውን ችግሮች እንዲሁም በጎ ልምዶች ይጋራሉ። ዲስራፕተርስ በአውዳዊ ትርጉሙ ሲታይ ያለውንና ነባሩን የሚለውጥ የሚቀይር ማለት ነው። የሥራ ፈጣሪ ማህበረሰቡ በንግድ ዘርፍ ተሰስረን በመፍጠርና በመረዳዳት አውንታዊ ተጽዕኖ ማሳደር የሚችል ማህበረሰብን የመገንባት ህልም ይዞ እየሰራም ይገኛል። አጋር መስራቾቹን ዶክተር ታምራት ስልጣንና አቤኔዘር ባዬ ከአሜሪካ ድምጽ ጋር ቆይታ አድርገዋል። ኤደን ገረመናት ያነጋገረቻቸው መሰናዶው መቀጠል ይሰማል።
በየግላቸው ስራ ፈጠራ ላይ የተሰማሩ አምስት ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተውት አልወደዱም። ይሄ ቡድን ዘ ዲስራፕተርስ ዴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣንና አቤነዘር ባዩ ይናገራሉ። በቅድሚያ አቤነዘር ባዩ፣
መነሻ የነበረው ነገር ምንድነው? አንተ ከኛ ጋር አብሮ ኦፖርቹኒቲ ዛሬ ማረጋቻለም ቻይና ስለሆነ በስራም ምክንያት ያለው ከኛ ጋር የተበረው መጀመሪያ የዲስራፕሽን ኮንሰፕት የተነሳው ዮሐንስ ይባላልና ቻይና ዛ ሰዓት በኮቪድ ምክንያት ወደ አዲስ አበባ ነው በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር። ነገር ግን ኢትዮጵያስ ቢዝነስ ለመጀመር ያው ታይፖሰን ግዛቶች ቆይቶ ተመጣ ማንንም ለየቅ እንዳለበት ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት የተለያዩ ነገሮችን ያሳውቁ የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። ለኮሚኒቲም ደግሞ ለማህበረሰቡ የተዋቀረ ነገር አልነበረም። ስለዚህ ምን ያደረገው it was just that እንትን ሆነ ካጁዋል የሆነ ነገር ነበር የነበረው ላፒታሚስኪ ንገረኝና የቴክ ወይም የቴክኖሎጂ ሴክተር ላይ ያለ የቴክኖሎጂ ሴክተር ላይ ሌሎች ሴክተሮች ላይ ያለ ሰው ለምን ነው ቡና እየጠጣን ሳምንቱ ሙሉ ቢዝነስ ለመጀመር የሚያስር ነገር ማጥቶታለሽ እንድናቸው ምን አይነት እድሎችስ አሉ እነሱን እናውራ በማለት ነው የተጀመረው።
ዶክተር ታምራት ስልጣን ዘዲስረፕተርስ ዴን የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ እቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል።
ዘዲስረፕተርስ ዴን ወጣት ስራ ፈጣሪዎችና አዲስ ንግድ ጀማሪ ወጣቶች የሚገናኙበትና አዲስ ንግድን በመመስረት ላይ ያሉ ቻሌንጆች አብረን የምንወያይበት ከዚህም አዲስ ንግድ ለመመስረት የሚያስፈልጉን ግብዓቶች እርስ በርስ በመደጋገፍ የምናገኝበት ማህበረሰቡና ማህበረሰቡ ወጣቶችና በስራ ፈጣሪዎች ከዛም ባሻገር ደግሞ ከጥቅምና አነስተኛ ጀምሮ እንደ አዲስ ንግድ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በዚህ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹን በደንብ እናውቃቸዋለን። እንደኛ አይነት ደግሞ ችግሮቹን የሚያቋቸው ደግሞ ስራ መፍጠር አዲስ ንግድ መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለምንሆኑ አብረን ሆነን በመወያየት በመማማር እርስ በርስ በመደጋገፍ የተሻለን በመፍጠር ያለውን ምህዳር ለማስፋት ነው የምንጠረው።
ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘዲስረፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህል የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል።
ከአምስት ዓመት በፊት የራሴን ሆነ የሶፍትዌር ካምፓኒ ለመጀመር አስቤ ከጓደኞቼ ጋር የተወሰነ ከተንቀሳቀስን በኋላ ብዙ ማናቸው ነገሮች ስለነበሩ ብዙ እንዲያደርጉ ብሎ የሚመከር ሰውን ባለመኖሩ ከተወሰነ ጊዜ ከስረን ተዘግቷል። ስለዚህ ያም ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው። ስለዚህ አጀማመሩ ቀዳሚ የተገናኝተን ቡና እየጠጣን እናወራለን። ቡና እየጠጣን ስለ ቢዝነስ እናወራ ሌላ ቦታ ካሉን ስለ ቢዝነስ እናወራለን ተብሎ የተጀመረው። ዲስራፕተርስ ስም የተሰጠን ምክንያት ያው አንዱ ስታርታፕ ካራክተሪስቲክስ መካከል ባህሪያት መካከል አንዱ ከዚህ በፊት የተለመደውን ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለት ምን ስለሆነ ስለዚህ ከዚህ በፊት ይታወቃል። ከዚህ በፊት የተለያየ ኢትዮጵያ የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከራል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማድረግ የሚባለውን ነገር ሪቴል አይቻልም ሊኖር ይችላል። ይገርም እንደዚህ ትልቅ በኮሚኒቲ ደረጃ አይቻልምና እስኪ ይሄንን ስታተስኮ እንቀየር እስኪ አብረን አንድ ላይ ተባብረን በተለያየ ሴክተር ላይ መጣሰብን አንድ ላይ ተባብረን የተሻለ ነገር ለራሳችን ለባለፈም ደግሞ ለኮሚኒቲው ፍሬት እናድርግ በሚል ነው ዲስራፕተርስ ሲሰጣ።
የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል።
ከተመሰረተ አሁን 7 ወር ነው። ሲመሰረት ገና 3 ስራ ፈጣሪዎችን ንግድ ወደ ንግድ መግባት የሚፈልጉ ወጣቶች ብቻ ነበር ያሳትፍ የነበረው። አሁን ላይ ከ2000 በላይ ወጣቶችን በማህበራዊ ሚዲያ ከእንደገና ደግሞ በየጊዜ በሚያዘጋጃቸው መርሃ ግብሮች ላይ ማሳተፍ ችለናል። አሁን ላይ ወደ አምስት የሚጠሩ መራግሮች አሉ። እነዛም መራግሮች አንደኛው በየሳምንቱ የምናዘጋጀው ኮፊ ሚታ ነው። ከሱ ሻገር ግን ዲስትራክተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንግዱ ዓለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መራግብር አለን። አንዳንዶቹን መራግብሮች ኦንላይን የምንሰጣቸው፣ አንዳንዶቹን ደግሞ በአካል የምንሰጣቸው። እስካሁን አንድ የመራግብር አዘጋጅተናል፣ ትምህርታዊ መራግብር። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስትራክተርስ ሚዲያ ላይ ደግሞ ፖድካስቶች በተለይ ደግሞ ወጣቶች ወደ ስራ ለመግባት ወደ ስራ ስፈጠራው ዓለም ከዛም ደግሞ ወደ ንግድ ስፈጠራው ዓለም ለመግባት በጣም ከሚጉታቸው እንደ አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛና ሊረዱት በሚችሉ መልክ ከተይረው አልተሰሩም። እነሱም በአማርኛ ወጣቶች ሊረዱት በሚችሉት መልክ ይህኛውም አካባቢ ላይ ያለወጣ ሊረዳ የሚችለውን መርሃ በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ይለናል።
ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጪ በዋሽንግተን ዲሲና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ
እየጀመረን ያለ ነው። የኛ ኮሚኒቲ ውስጥ ወደ አራት ሴሽን አካባቢ የኢትዮጵያ ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝት አይቀሩም። አሁን ላይ ቻይና፣ ከቻይና ውጭ ደግሞ ዲኤምቪ ቅድም እንዳልኩ ማህበረሰብ ለማስጀመር ይህንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቶች የሚደግፉበትን ሁኔታ ለማመቻቸት እየሰራ ነው።
አቤነዘር ባዩ ዘዲስረፕተር ስቱደንት ስላለው የነጥብ አያያዝ እና ለየት ያለ የአሰራር ዘዴም እንዲያስረዳል።
እየተሰራ ያለው አንዱ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። ያ ፕላትፎርም ምንድነው አይዲያው? ኮሚኒቲ ላይ ኮሚኒቲ ላይ እኛ ምንነት ገንዘብ አንጠይቅም። ቻርጅ ነው ኤቭሪቲንግ እየሰጠን ያለ ነው። ስለዚህ የምናደርገው ነገር ምንድን ነው? እያንዳንዱ ሰው ኮሚትመንት ግን ወደ ገንዘብ ቀየር፣ ወደ ኮይን መቀየር ሀሳብ ነው። ስለዚህ ቅዳሜ ምንድን ሰው ኮሚኒቲ አፕ ላይ ሲመጣ ወይም ሚሸና ሰዓቱ ላይ ሲመጣ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት 10 ኮይን ከሆነ 10 ኮይን ይሰጠዋል። ስ ፕላስ ሜትር ሲሰጠው 10 ኮይን ከሆነ 10 ኮይን ይሰጠዋል። ስለዚህ እነዛ ኮይኖችን ኢንተረስት ይሰበስብና ነገ ሪንሽፕ የሚፈልግ ከሆነ ያንን ኮይን ነው ወደ ሪንሽፕ የሚቀይረው። ነገ ኮሚኒቲ አሁን ሪቪ ላይ ቻይና ላይ ሌሎችን ቦታዎች ላይ ልንሰራ ምናባቸው ነገሮች ገንዘብ ጀሬት ብለን እናስባለን። ጀሬት የሚደረግበት ሰዓት ከሚዲያ ፖድካስት ጀሬት የሚደረጉት ገንዘቦችን የኮሚኒቲ ሜምበሮች እንዲጠቀሙ እነዛ ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ አይዲያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ
የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ 77% የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
እድንን በእጅጉ አመሰግናለሁ። የአሜሪካ ድምፅን የአርብ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ቀደም ብለን አስታውቀን ወደ ነበረው አንድ ዘገባ እንመለሳለን። ለተፈጠረው ችግርም በእጅጉ ይቅርታ እንጠይቃለን። በከተሞች የሚታየውን የመኖሪያ ቤት እጥረት ለመግታት እየተደረጉ ስላሉ ጥረቶችና ተያያዥ ጉዳዮች የሚያወሳው ያስመሟየ ነው መሰናዶው በመቀጠል ይሰማል።
ነዋሪዎቿ በከፍተኛ ቁጥር እየጨመሩ እንደሚገኙ የሚነገርላት የኢትዮጵያ ርዕሰ መዲና አዲስ አበባ የአመታት ጥያቄው አሁን ለቀጠለው የቤት ችግር የሚያዛልቃት መፍትሄ ገና ይዘየድቻት ምስልም። ዛሬም ነዋሪዎቿ የቤት ባለቤት ሊሆኑ ቀርቶ ሰበብ እየፈለገ የሚኖረው የቤት ክራይ ክፍያ በራሱ ፈተና እንደሆነባቸው ጠቅሰው ምሬታቸውን እየገለጹ ናቸው። ኤደን ኃይሉ ከእነዚህ ነዋሪዎች መካከል አንዷ ናት።
እውነት ለመናገር ቤት ክራይ በጣም እየጨመረ ያለው በቀን በቀን ማለት ነው ይቻላል እና በቃ ምንሰራውም ለቤት ክራይ ነው ማለት ይቻላል። የሚገርምህ ደሞዛችን እንዳለ ለቤት ክራይ ነው ምንከፍለው ማለት ይቻላል። በጣም ከባድ ነው ያለው ነገር። እንደው አንጻራዊ እንኳን ዲዛፖይንት ብነግርህ በኮንዶሚኒየም ደረጃ ስቱዲዮ 13 ናምን እየተከራየ ነው ያላችሁ ሺ ናምን ማለት ነውና የዛሬ ዋጋና አንድ ሳምንት በኋላ የሚሆነው ዋጋ በጣም ዲፈረንስ አለው ከምልክ በላይ ማለት ነውና ከባድ ነው በጣም።
በርዕሰ ከተማይቱ በመምህርነት ስራው የሚያደረው ውሸት ደግሞ የኑሮ ውድነቱ የቤት ኪራይ ጭማሪውን አባብሶታል ይላል። ይሁንና የከተማ አስተዳደሩ ከሚገነባቸው የጋራ መኖሪያ ቤቶች በአንዱ ዙር እጣ ይደርሰኛል እያለ አሁንም ቁጠባው እንደቀጠለ ተስፋውን ይናገራል።
የቤት ኪራይ የኑሮ ሁኔታ በጣም ከፍተኛ እንደሆነ ከሰዎች አቅም በላይ እንደሆነ ይታወቃል እና ያው በተስፋ ነው ሰው እየኖረ ያለው እና ኮንቲኒውስሊ እንደዚህ መቆጠቡ ራሱ አይታሰብም ይከብዳል። በማርያም ዋን ኤንድ ኦፍ ነገር ነው እና በዚህ ሁኔታ ነው እንግዲህ ከዚህ በፊት እንደዚህ ለአምራን ብቻ ተብሎም የተጀመረ ነገር ነበረ እና እሱን ነው ሰው እንዳንተ ተስፋ አድርጎ እየጠበቀ ያለው። እዛ ላይ የሰውም ቁጥር በጣም ጨምሯል። ነገሮች እየከበዱ ያሉ ይመስለኛል።
የአዲስ አበባ ከተማ አስተዳደር ነዋሪዎች ለሚያቀርቡት አቤቱታ ምላሽ እንዲሰጡን የከተማዋን የቤቶች ልማት ኮርፖሬሽን ኃላፊዎች ብንጠይቅም ፈቃደኛ ሳይሆኑ ቀርተዋል። ይሁንና የከተማ አስተዳደሩ መኖሪያ ቤቶችን እየገነባ ለነዋሪዎች ሲያስተላልፍ የቆየበት የልማት ፕሮግራሞቹም የቤት እጥረት ችግሩን በታሰበው ልክ እንዳልፈታለት ያምናል። ለዚህም ከግል ባለሀብቶች ጋር በመሆን አዲስ አማራጮችን እየተገበረ እንደሚገኝ ከንቲባ አዳነች አቤቤ ከወራት በፊት አስታውቀዋል። የኪነ ህንፃ የከተማ ዕቅድ ባለሙያና የአዲስ አበባ ዩኒቨርሲቲ መምህሩ አርክቴክት ዮሐንስ መኮንን የከተማዋ የመኖሪያ ቤት ጥያቄ ለሁለት ተከታታይ ትውልዶች የዘለቀ ችግር እንደሆነ ያወሳሉ። ይሁንና ባለፉት ዓመታት የጋራ መኖሪያ ቤቶች በመገንባት ችግሩን ለመፍታት መንግስት የሄደበት መንገድ ከጅምሩም ስህተት እንደነበረ አርክቴክት ዮሐንስ ያስረዳሉ።
መጀመሪያው ምንጩ ከፍተኛ ቁጥር ያላቸው ዜጎች ወደ ከተማ እንደሚመጡ ታውቆ በቂ መሰረተ ልማት ዝግጅት አለመደረጉና የከተማ ዕቅድ ወይንም የከተማ ፖሊሲ አለመኖሩ አንደኛው ችግር ምንጭ ነበረ። ሁለተኛ ይሄን ችግር ለመፍታት የተከረበት መንገድ ደግሞ ሌላ ችግር ነበር። ምክንያቱም ይሄን የሚያክል ትልቅ ጥያቄ ለመፍታት የተከረበት መንግስት ሁሉንም ነገር እኔ ቤት ሰርቼ በዝቅተኛ ኑሮ ለሚኖሩ ሰዎች ቤት እሰጣለሁ አከፋፍላለሁ ብሎ አሰበና ልክ በሊዝ ኢኮኖሚ ወይም በሶሻሊስት ኢኮኖሚ እንደሚደረገው መንግስት ቤት ሰርቶ ለመስጠት ሞከረ። 1 ሚሊዮን ቤት በአምስት ዓመት ለመስራት የነበረው ቅድ ከሀያ ዓመት በኋላ ስንገመግሙ 500,000 አካባቢ ነው። ስለዚህ ችግሩን ለመፍታት የተሄደበት መንገድ ትክክል አልነበረም። ይህንን ለማስታወስ በተለይ በሴትልመንት በሂውማን ሴትልመንት ላይ የሁለተኛ ዲግሪ የሶስተኛ ዲግሪ የሚያጠኑ ተማሪዎች የሰሯቸውን ጥናቶች ለማየት እድሉ ነበረኝ። የመፍትሄ የተከተልነው የቤት ችግር ለመፍታት የሄድንበት መንገድ የተሳሳተ ብቻ ሳይሆን ሌላ ችግር የወለደ ነበረ። እነኚህ የጋራ መኖሪያ ቤቶች መገንባታቸው ሀሳባቸው በራሱ ጥሩ ሆኖ ግን ወደ መሬት የሚወርዱበት 3-4 ሞዳሊቲ ወይንም አማራጭን መከተል ይቻል ነበረ። ዜጎችን የሚያሳትፍ፣ ባለሀብቶችን፣ አልሚዎችን የሚያሳትፍ ጭምር እንዲሆን ቢደረግ ኖሮ የተሻለ ይሆናል ነበረ። ከዛ በተጨማሪ የነዋሪዎችን ማህበራዊ እሴት ወይንም ደግሞ ማህበራዊ መስተጋብራቸውን በጠበቀ ሁኔታ የምናለማበት መንገድ ሆኖ ቢሆን ጥሩ ነበረ።
በአሁኑ ወቅት የመኖሪያ ቤት እጥረት ከመባባሱ የተነሳ በከተማዋ ማህበራዊ ምስቅልቅል እየፈጠረ ነው የሚሉት ባለሙያው ይህም በህገወጥ መንገድ የሚገነቡ ቤቶች እንዲበራከቱ ምክንያት እንደሆነ ይጠቁማሉ።
አዲስ አበባ ላይ 1/3 ወይም 30% የሚሆነው የአዲስ አበባ ምንላትን አካል በትምህርት ቤት ቋንቋ ሲቲ ስፕራውን ነው የምንለው ወይም የጨረቃ ቤት ባልተጠና መንገድ የሚሰሩ ቤቶች ሆኗል። ምክንያቱም መንግስት የቤትን ችግር ለመፍታት የሚሄድበት መንገድ ችግሩን ቀደም እንዳልኩት ከመፍታት ይልቅ የበለጠ የሚያወሳስበው በቅርብ ጊዜ መፍትሄ ይገኛል ተብሎ እንዳይታሰብ የሚያደርገው ስለሆነ ዜጎች በራሳቸው መንገድ የቤት ችግራቸውን ለመፍታት ይህ መደበኛ በሆነ መንገድ ቤት ወደ መስራት ያ ደግሞ ከከተማ እቅድ ከከተማ የልማት እቅድ ውጪ በተቃረነ መንገድ መሰረተ ልማት የሌላቸው ለኑሮ ለስራና ለሌሎች ጉዳዮች ምቹ ያልሆኑ መንደሮች በመላው አዲስ አበባ ዙሪያ እንዲፈጠሩ አደረገ። እሱን ለመፍታት ደግሞ ሌሎች በመቶ ሺህ የሚቆጠሩ ዜጎችን በየወቅቱ ማፈናቀል፣ ቤታቸውን ማፍረስ ዋነኛ የመንግስት ስራ ሆኗል። ስለዚህ መንግስት ቀድሞ መስራት የሚገባውን የቤት ስራውን በትክክል ባለመስራቱ ወይንም በተጠናና ሳይንሳዊ በሆነ መንገድ ባለመስራቱ ሌሎች ማህበራዊ ምስቅልቅሎች፣ ሌላ ፖለቲካዊ ምስቅልቅሎች ይዞብን የመጣ ይመስለኛል።
የከተማ አስተዳደሩ የቤቶች ልማት ፕሮግራሙ ከ54 ቢሊዮን ብር በላይ ለደረሰ ዕዳ እንደዳረገው ይገልጻል። በዚህም ሳቢያ የአዲስ መኖሪያ ቤቶች ግንባታዎች በማስቆም ከዚህ በፊት ተመዝግበው የባለቤትነት ዕጣ የሚጠባበቁ ነዋሪዎች በራሳቸው ቤት የሚገነቡበትን አማራጭ እንዳዘጋጀ በልዩ ልዩ የብዙሃን መገናኛዎች ሲያስታውቅ ቆይቷል። ይሁን እንጂ እንደ ኤደን ያሉ የርዕሰ ከተማ ነዋሪዎች ግን አሁንም ዕጣ ያልወጣባቸው ቀሪ ቤቶች ይደርሱናል በሚል በተስፋ መጠበቃቸውን እንደቀጠሉ ይገልጻሉ።
እኔ ተመግብ ያለው እየቆጠብኩም ነው ያለሁት ግን ስቲል አልደረሰኝም። በየጊዜው ዕጣ ይወጣል የተወሰነ ሰው ይደርሰዋል፣ ግን ያው መፈርቱ ምን እንደሆነ ባላቅም አብዛኛው ሰው ግን እየተጠባበቀ ያለበት ሁኔታ ነው ያለው። እየቆጠበ እየተጠባበቀ ያለበት ሁኔታ ነው ያለው።
ለአዲስ አበባ ነዋሪዎች ሌላ አማራጭ የሆነው የቤት ኪራይ ጭማሪው ከገቢያቸው ጋር ፈጽሞ የማይጣጣ በመሆኑ ኑሯቸውን እያናጋው እንደሚገኝ ምሬታቸውን ይገልጻሉ። የቤት ኪራይ ዋጋን ለመወሰን የከተማ አስተዳደሩም ተደጋጋሚ መመሪያዎችን አውጥቷል። አርክቴክት ዮሐንስ ግን ይህ መመሪያ አስተዳደሩ በሕግ ከተሰጠው ስልጣን ያለፈና ፋይዳውም ጊዜያዊ እንደሆነ ይተቻሉ። ከዚህ ይልቅ ችግሩን የሚመጥን ዘላቂ ልባት ማበጀት ላይ ማተኮር እንደሚገባ የኪነ ሕንፃው ባለሙያና መምህር ይመክራሉ። ለዚህ ደግሞ የመሬት ፖሊሲን ጨምሮ ማሻሻያ የሚያስፈልጋቸው ሌሎች ሕጎች ደግሞ ሊታዩ እንደሚገባ አርክቴክት ዮሐንስ ያመለክታሉ።
መሬት የመንግስት ነው በሚል እሳቤ ላለፉት ሁለት ትውልዶች ኢትዮጵያ ውስጥ መሬት ከተሞች አካባቢ በተለይ የካድሬዎች መጫወቻ መሆኑን ማሳያ ማግኘት አያስፈልግም። ለምሳሌ በየወቅቱ ክፍለ ከተሞች ችግር ገጥሞ ክፍለ ከተሞች ላልተወሰነ ጊዜ ተዘግተዋል የሚባሉ ክፍለ ከተሞች አሉ። ሲዘጋ ሁልጊዜ የሚዘጋ ወይንም እንዲቆም የሚደረገው ከመሬት አገልግሎት ጋር የተገናኙት ፈጻሚ አካላት ናቸው። ሁልጊዜም የሌብነት የስርቆት ቦታ ስለሆነ ነው። ስለዚህ ዋንኛው የመሬት ቤትን ለመስራት ዋንኛው ግባት የሆነው መሬት ዋንኛው የመሬት ጥያቄ በመንግስት እጅ ስር እስካለ ድረስ እንደው መፍትሄ ይሆናል በቅርብ ይገኛል ብዬ አላምንም። ኢትዮጵያ ውስጥ የምንገነባቸው ቤቶች ከፍተኛ ወጪ በምናወጣባቸው ከውጭ ሀገር በምናወጣቸው ግብዓቶች ነበረ እስካሁን የምንገነባው። ይህን አካሄድ ለውጠን ቢያንስ መደበኛ የሚባሉት የቤት መስሪያ ቁሳቁሶች ለምሳሌ ብረትን ጨምሮ አንዳንድ የፍጻሜ ወይም ፊኒሽንግ ግብዓቶችን ጨምሮ አገር ውስጥ ለማምረት መንግስት ድጋፍ አድርጎ ይህን ለሚሰሩ ባለሀብቶች ማበረታቻ ጭምር ተደርጎ እንዲሰሩ እያደረግን በሂደት ምናልባት ችግሩን እያቀለል ምንሄድ ይመስለኛል።
በቅርቡ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት ማብራሪያ በሰጡበት ወቅት የከተማ መሬት የህዝብ እንዲሆን መታሰቡን የሚያመላክት ፍንጭ ሰጥተዋል ያሉት ባለሙያው አርክቴክት ዮሐንስ መኮንን እርሳቸው ያስፈልጋል ያሉት የፖሊሲ ለውጥም እንደ ተስፋ ሰጪ ጅማሮ እንደሚያዩት ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ። በመቀጠል ኤደን ኬንያ ስለዘረጋችው አዲስ ዲጂታል የጤና ስርዓት የሚናገረውን ዘገባ ታቀርብልናለች።
ሚልድሪድ ኦልጊ በምዕራብ ኬንያ ከተሰማሩ 3000 የጤና ረዳቶች መካከል አንዷ ናቸው። ለ30 ዓመታት በዚህ ሙያ የሰሩት ሚልድሪድ መድኃኒት ለመስጠት እንዲሁም ደግሞ የተለያዩ በሽታዎችን ለመለየት ዲጂታል የጤና ስርዓት ያለው የስራ ስልክ መጠቀም ጀምረዋል።
Because normally we are using this handout. We are just using handout.
ሰዎች መቼ ወደ ጤና ማዕከሉ መምጣት እንዳለባቸው ለመምከር እነዚህ ጽሁፎች ያግዙናል። ይሄ መልካም ነው፣ ምክንያቱም ደግሞ ስልኩም ለመገናኘት ያግዛል። ምን መደረግ እንዳለበት ሁሉም ነገር ያግዛል።
የመንትዮች እናት የሆነችው ሊሊያን ኦኬሎ አዲሱን የጤና ስርዓት በደስታ ተቀበለችው።
I like the digital way of taking the health data of the
children. የልጆቹ መረጃ በዲጂታል መያዙን እወደዋለሁ፣ ምክንያቱም ሁልጊዜ ሐኪሞች ሲመጡ ሳያቸው ከስልካቸው ላይ እያነበቡ ማድረግ ያለባቸውን ነገር በሙሉ በትክክል ሲያደርጉ ነው የማያቸው።
ባለፈው የጎርጎሮሳውያኑ አመት የጤና መረጃ ስርዓቱን ለማዘመን 200 ሺህ ለሚደርሱ የጤና መኮንኖች ኬንያ በሀገር አቀፍ ደረጃ የጤና መረጃዎችን የሚሰነዱባቸው የዘመኑ ስልኮችን አድላለች። ይህ አዲስ ስርዓትም ኬንያ ዓለም አቀፍ የጤና ግቦችን ለማሳካት ለምታደርገው ጥረት ትልቅ መርታ እንደሆነ ባለሙያዎች ይናገራሉ። ባለፉት ጥቂት ወራትም በማንኛውም ስፍራ በማንኛውም ጊዜ የሚሰጡ የጤና አገልግሎቶች ከ700 ወደ 1000 አድጓል። ሪቻርድ አውደዴ በኒያንጋንዴ ሆስፒታል የጤና ባለሙያ ናቸው።
እነዚህ ሰዎች በተለይም ደግሞ HIVን ቀድሞ በመለየትና በሌሎችም ጉዳዮች ላይ ትልቅ ስኬት ያስመዘገቡ ሲሆን የተገልጋዮችም ቁጥር ጨምሯል፣ ምክንያቱም ያሉ ችግሮችን ቀደም ብለን ማወቅ ይችላል።
የአካባቢው መንግስት የኤሌክትሮኒክስ ስርዓቱ የጤና ባለሙያዎች ለማህበረሰቡ የሚሰጡትን አገልግሎቶች አስቀድመው ለማቀድ እረዳቸዋል ይላሉ።
So we don't have to look for data because it is within our touch.
አሁን መረጃዎችን ማየት አይጠበቅብንም፣ ምክንያቱም መረጃው መዳፋችን ላይ ነው ያለው። መረጃውን ትንበያ ለማድረግ ልንጠቀምበት እንችላለን።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የዛሬ ምሽት ስርጭታችን በዚህ ተጠናቋል። መልካም ሳምንት ማጠናቀቅ ይሁንላችሁ። መልካም ጊዜ። Thank you.